ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ሰኔ 9 2016 ዓ.ም ዝግጅታችን ጀመረ።
ኢትዮጵያ የጋዜጠኝነትና ሚዲያዎች ስራ ሂደት ላይ ዲጂታል ቴክኖሎጂ ተጽዕኖ እያሳደረ ነው።
ተጠያቂነት አለመኖርም ያመጣል። ቴክኖሎጂዎቹ ማንን እንደሚያሰራጨው ያን መረጃ ከየት እንዳገኘው ለማወቅም የሚያሰራጨውን አካልም ለመቆጣጠርም የሚያስቸግር ሁኔታ ነው ያለው ማለት ነው።
የሰማችኋቸው በኢትዮጵያ ቴሌቪዥን የዜና ክፍል ምክትል ዋና ስራ አስኪያጅ የሆኑትን አቶ ሰለሞን ጸጋይ ነው። ቴክኖሎጂ ሚዲያና ጋዜጠኝነትን የሚዳስስ ዘገባ በምሽቱ መሰናዷችን ካዘጋጀናቸው ዝግጅቶች አንዱ ነው።
ትንሽ የሚያሰናክል ነገር ሲያጋጥማቸው ልጆቹ ሃንድል የማድረግ አቅማቸው በጣም ትንሽ ነው። በዛ ላይ የሚያልፍ አይመስላቸውም አንዳንድ ችግር። በቃ ይሄ ነገር ይሄ ካሁን ካለቀ በቃ ህይወት የጠቅላላ ተበላሸ ብሎ ይደመድማሉ።
አሁን ደግሞ የሰማችሁት ማቴዎስ መስፍን ይባላል። የማህበረሰብ ጥናት ባለሙያና አፍሪካን ዲያስፖራ ኮሌጅ አክሰስ ፕሮግራም የተሰኘ የአፍሪካ ዲያስፖራ ማህበረሰብ ኮሌጅ ተደራሽ ዙሪያ የሚሰራ ተቋም መስራች ነው። በወጣቶች ዘንድ የጨመረ ስለመጣው ራስን የማጥፋት ችግር ከተደረገ ውይይት የተቀነጨበ ነው።
ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ የዕለተ እሁድ ሰኔ 9 2016 ዓ.ም የመስታወት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናቸው የምናመሸው ስመኝሽ የቆየና
አስማማው የነነን ብራን ኃይሉ በቅንብሩ አብራን ታመሻለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። በምሽቱ መሰናዷችን የተለያዩ ማህበራዊና ኢኮኖሚያዊ ጉዳዮችን የሚዳስሱ ዘገባዎችን ወደ እናንተ እናደርሳለን። ዘና የሚያደርጉ ሙዚቃዎችን ማስተናግተናል።
ከዛ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም። እንደምን አመሻችሁ አድማጮች፣ የምሽቱን የዓለም ዜናዎችን ማሰማችሁ ጽዮን ግርማ ነኝ። 1445ኛው ኢድ አልአድሃ አረፋ በዓል በመላው ኢትዮጵያ ተከብሮ ውሏል። አዲስ አበባ ከተማ በነበረው የበዓሉ አከባበር ላይ የተገኙት አስተያየት ሰጪዎች አረፋ መረዳዳትን የሚያበረታታ በዓል እንደመሆኑ ሙስሊሙ በዓሉን ሲያከብር የተቸገሩትን በመርዳት መሆን እንዳለበት አስታውሰዋል። በኢትዮጵያ ያለውን የሰላም እጦት ለመፍታት ህብረተሰቡ ለእምነቱ ትኩረት በመስጠት በችግሮቹ ላይ መነጋገር አለበት ሲሉም ተናግረዋል። ኬኔዲ አባተ ስርስራለው።
የ1445ኛው የኢድ አልአድሃ አረፋ በዓል የሶላት ስነ ስርዓት ዛሬ እሁድ ሰኔ 9 ቀን 2016 ዓ.ም በርካታ የእምነቱ አባቶችና ተከታዮች በተገኙበት በአዲስ አበባ ስታዲየምና በዙሪያው ተካሂዷል። የአረፋ በዓል ከወትሮ በላይ መረዳዳት አንዱ መገለጫው መሆኑን የሚገልጹት አስተያየት ሰጪዎች በዓሉን ከተቸገሩት ጋራ ማሳለፍ እንደሚገባ አስታውሰዋል። ጋሻ ሰናሊ ከአስተያየት ሰጪዎቹ አንዱ ናቸው።
በዚህ በዓል ላይ ትልቁ ነገር ከዚህ ከሰላቱ በኋላ የሚከናወን የእርድ ፕሮግራም ነው ያለው። እንግዲህ አቅሙ ያለ የተዘጋጀ ሁሉ ዛሬ ያርዳል። በዚህ ጊዜ የሚያርደውን ነገር 1/3ኛውን ለቤተሰቡ፣ 1/3ኛውን ከጎረቤቱ ጋር፣ 1/3ኛውን እንዲሁ ደግሞ ለተቸገሩ ሰዎች መስጠት አለበት። ይሄ የሃይማኖታችን ትልቁ እሴት ነው። ይህን ተካፍሎ በመብላት ችግረኛ የሆኑ ወገኖች የዛሬን ቀን በደስታ እንዲያሳልፉ ማድረግ ይጠበቅብናል።
አብዲፈታ ሼህ ሙስጠፋ ደግሞ
ምስኪን ከተራበ አላህ ይቆጣል፣ አላህ ከተቆጣ ደግሞ መገላገያ የለንም። ለዚህ በማሰብ አሁን እኛ ራሳችን በአልአማና ሁቡል አይታም ወል መሳኪን ፋውንዴሽን ወደ 50 በሬዎችና 80 በጎች አግኝተን ለየቲምና ለችግረኛ ከሰገድን በኋላ ለማከፋፈል ነው የምንሄደው። በየአካባቢው ያሉ ሰዎች ይህንን ነገር እንዲፈጽሙ ነው የምናደርግ መንገድ ያለብን።
በኢትዮጵያ ልዩ ልዩ ስፍራዎች ያለው የሰላም እጦት ዛሬም እንደሚያሳስባቸው የገለጹት አስተያየት ሰጪዎቹ መፍትሄ ሊያመጣ ይችላል ያሉትን ሀሳብም ሰንዝረዋል። ሳቢር ይርጉ።
አሁን ላለንበት ሰላም በተለይ የሃይማኖት ሀገር ነን፣ የእምነት ሀገር ነን እንላለን። እምነቶቻችንን ግን ጠንቅቀን እናውቃለን ወይስ እንተገብራለን የሚለውን ግን ጥያቄ ሁላችንም ራሳችንን መጠየቅ አለብን። ያንን እያጣን ስለሆነ ይመስለኛል ሀገራችን ሰላም እያጣች ያለችው እና ከዚህ አንጻር ማህበረሰባችን ወደ የእምነቶቹ ወደ ባህሉ መልካም የሆኑ የባህሉ እሴቶቹን እያጎለበተ እርስ በርስ እየተዋወቀና እየተከባበረ ቢኖር አገራችን ሰላም ትሆናለች።
አቶ አብደላ ሐሰን ደግሞ
ተሰብስቦ መነጋገርን የመሰለ ነገር የለም። ይበቃል። ትልቁ ነገር መንግስት ነው። መንግስት እኮ እንደ እናት እንደ አባት ምናምን መሆን አለበት። እልክ አያስፈልግም። በአገራዊ ጉዳይም በቤተሰብ ጉዳይም በጉርብትና ጉዳይም ተነጋግሮ አንዱ ለአንዱ ተሳስቦ መኖር ይሄ ትልቅ ነው። ባህላችን ነው ይሄ።
የዛሬው የአረፋ በዓል የሶላት ስነ ስርዓት በሰላም መጠናቀቁን የጸጥታና ደህንነት የጋራ ግብረ ኃይል አስታውቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የእሁድ ምሽት ዝግጅታችንን ነው። ጦርነት ላይ ባለችው ሱዳን ልጆች ላይ የሚደርሰው ጥቃት ከሁሉም በቀዳሚነት የሚያስጨንቃቸው መሆኑን በተባበሩት መንግስታት ድርጅት በጦርነት የተጠመዱ ህጻናት ልዑክ ተናገሩ። ከሱዳን ቀጥሎ የኮንጎና የሄይቲ ህጻናት ጉዳይ እንደሚያሳስባቸው ቨርጂኒያ ጋምባ አስታውቀዋል። በዓለም ዙሪያ ግጭቶች በሚካሄዱባቸው ስፍራዎች ልጆች ላይ የሚደርሱ ጥቃቶችን የሚመለከቱ ሪፖርቶች የማቅረብ ኃላፊነት ያላቸው የመንግስታቱ ድርጅት ባለስልጣኗ ይህንን ያሉት የዋና ጸሐፊው አመታዊ ሪፖርት ይፋ በተደረገበት ጋዜጣዊ ጉባኤ ላይ ነው። ልዩ ልዑኳ በህፃናት ላይ ጥቃት በመፈጸም የተፈረጁ ወገኖችን የሚዘረዝረውን ሪፖርት ጠቅሰው ወደ አጎራባች ባንግላዴሽ እየተዛመተ ባለው በሚያንማር የእርስ በርስ ጦርነት ውስጥ ህፃናት ያሉበት ሁኔታ ሌላው ስጋታቸው መሆኑን አውስተዋል። የሶማሊያና የአፍጋኒስታን ህፃናት ሁኔታ አስጊ ወደሚሆንበት ደረጃ እያመራ መሆኑንም አንስተዋል። የተመድ ሪፖርት ለመጀመሪያ ጊዜ የእስራኤል ኃይሎችን ሐማስና የፍልስጤም እስላማዊ ጂሃድ ተዋጊዎችን በ2023 የህፃናት መብት ጣሶች መዝገብ ውስጥ አብሮ አስገብቷቸዋል። ሐማስ የተፈረጀው በደቡባዊ እስራኤል ባደረሰው ድንገተኛ ጥቃት ሲሆን የእስራኤል ኃይሎች ደግሞ የሐማስን ጥቃት ለመበቀል ጋዛ ውስጥ ከሚያካሂዱት መጠነ ሰፊ ወታደራዊ ጥቃት ጋር በተያያዘ የህፃናት መብት በሚጥሱ ዝርዝር ውስጥ ተፈርጀዋል። ርዕሰ ሊቃነ ጳጳሳት አባ ፍራንሲስ በግጭት በመታመስ ላይ በምትገኘው በምስራቅ ዲሞክራቲክ ሪፐብሊክ ኮንጎ ሰሜን ኪቭ እየተፈጸመ ያለው ጥቃትና የዜጎች ሞት እንዲያበቃ ዛሬ እሁድ ተማጸኑ። አርብ ዕለት ቢያንስ 7 ሰዎች ከተገደሉ በኋላና ቅዳሜ ዕለት ሰዎች ለተቃውሞ አደባባይ ከወጡ በኋላ በእስላማዊ አማጽያን እንደተፈጸሙ በተጠረጠሩ ጥቃቶች ሰዎች ተገድለዋል። ፍራንሲስ በሴንት ፒተር አደባባይ ለተሰበሰበው ህዝብ አሰሙት ንግግር በኮንጎ ዲሞክራሲያዊ ሪፐብሊክ ምስራቃዊ ክፍል የሚፈጸሙት የጥቃቶችና አልቂቶች አሰቃቂ ዜናዎች መውጣት መቀጠላቸውን ተናግረዋል። አባ ፍራንሲስ በዛሬው የእሁድ መልአከ ሰላም መልእክታቸው የአገሪቱ ባለስልጣናትና የዓለም አቀፉ ማህበረሰብ ብጥብጡን ለማስቆምና የዜጎችን ህይወት ለመጠበቅ የተቻለውን ሁሉ እንዲያደርግ ጥሪ አቅርበዋል። አድማጮች፣ ለዜናው የተመደበው ሰዓት በዚህ አበቃ። ከቀሪ የመስታወት ዝግጅቶቻችን ጋር አብራችሁን ቆዩ።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ሰኔ 9 2016 ዓ.ም የመስታወት መሰናዷችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት።
ማንዴት አለን፣ እየሰራ ነው ያለ ነው። በአመት ኦልሞስት እስከ $1 billion እናስገባለን ኢትዮጵያ ውስጥ። በዚህ በንግድ አኳያ ትሬድ ፋይናንስ ነው የሚባለው በባንኪንግ ሲስተሙ ላይ ባለፈው 5 to 10 years ውስጥ የተለያዩ ፕሮጀክቶችን ፋይናንስ አር
የሰማችኋቸው አቶ አድማሱ ይልማ ታደሰ ይባላሉ። በአፍሪካ ልማት ባንክ አመታዊ ጉባኤ ላይ የአፍሪካ ምርጥ የባንክ ባለሙያ ተብለው የተሸለሙ ኢትዮጵያዊ ናቸው። ወደ ኋላ ላይ ይመለሳሉ።
ዛሬ ደረጀ ደስታ ረፍት ነው። ሌላኛው የመስታወት ባልደረባዬ አስማማው አየነው ነው አብሮኝ የሚያመሸው። አስማማው፣ እንግዲህ የመጀመሪያውን የሙዚቃ ምርጫ እድል አንተ ልስጥ።
በእርግጥ አድማጮች ጋር በዚህ መልሰን ስለተገናኘን ደስ ብሎኛል። ይኸኛውም የግብዣውንም በተመለከተ በደስታ አቀብላለሁ። ስመኝሽ ሞቅ ባለ ሙዚቃ ዝግጅታችን እንድንጀምር የስዩም ቃለ ገብሬን የመነኗ የተሰኘ አዲስ ሙዚቃን ከሰሞኑ የተለቀቀ ነው። እሱም ብንሰማና በእሱ ብንጀምር
በጣም ደስ ይላል። ሁላችንም በሙዚቃው ዘና ብለን ዳግም እንገናኛለን። ከመስታወት ጋር መልካም ቆይታ።
ሁለመን አስፍቅር
ስዩም ቃል ገብሬን የመነኗ የተሰኘ ሞቅ ያለ ባህላዊ ሙዚቃ ነው ሰምተን የተመለስነው። አስማማውን ወደ የመጀመሪያው የምሽቱ መሰናዷችን እንለፍ።
የመጀመሪያው መሰናዳችን በኢትዮጵያ ቴክኖሎጂ ሚዲያና ጋዜጠኝነት ይዳሰሳል። በኢትዮጵያ ጋዜጠኝነትና ሚዲያዎች የስራ ሂደት ላይ የዲጂታል ቴክኖሎጂ ሽግግር ያስከተላቸው አዎንታዊና አሉታዊ ተጽዕኖዎች መኖራቸውን ጋዜጠኞችና የሚዲያ ስራ ኃላፊዎች ለአሜሪካ ድምፅ ተናግረዋል። በኢትዮጵያ ቴሌቪዥን የዜና ክፍል ምክትል ዋና አዘጋጅ ሰለሞን ጸጋዬ፣ ድሬቲዩ ሚዲያ ዋና አዘጋጅ ፍሬው አበበና የተወዳጅ ሚዲያና ኮሚኒኬሽን ስራ አስፈጻሚና ጋዜጠኛ እዝራ እጅጉ የዲጂታል ቴክኖሎጂ ያመጣቸውን እድሎችና ፈተናዎች በርካታ መሆናቸውን ይገልጻሉ።
የፕሬስ ነጻነቱና ለመመዱ እንደተጠበቀ ሆኖ ከቴክኖሎጂ አንጻር የሚታየው የዲጂታል ሽግግር ምን ይመስላል? በቴክኖሎጂ ሚዲያና ጋዜጠኝነት ላይ የሚኖረው ተጽዕኖስ ምንድነው? በእነዚህ ዙሪያ እንግዲህ እንግዶቹን ያነጋገራቸው ደረጀ ደስታ ነው። ዘገባውን ተከታትለን እንመለሳለን።
ቴክኖሎጂው ለሚዲያ የጠቀመውን ያህል ሐሳብን በነጻነት እንዳናቀርብ የሚጋፋ ነው ብዬ አስባለሁ የሚለው የተወዳጅ ሚዲያና ኮሙኒኬሽን ስራ አስፈጻሚና ጋዜጠኛ እዝራ እጅጉ ነው። በሚዲያና በተገልጋዩ መካከል አለመግባባት እንዲፈጠር ክፍተት የፈጠረበት አጋጣሚ መኖሩን ጭምር እንደሚከተለው ያስረዳል።
አካውንት ሀክ የሚደረጉት ነገሮች እኔ ላይ ባያጋጥምም ወይም ደግሞ ፌክ ኒውስ ምሳሌ አሁን የኔን አካውንት ተጠቅመው ሰዎች የተለያየ ነገር በእኔ ባያጋጥመኝ የቅርብ ሰዎች ይህን ሲያጋጥም አይቻለሁ። አንድ ይሄ ነው። ሁለት ደግሞ እኛ ፖስት የምናደርጋቸውን ታሪካዊ ነገሮች ሰዎች በተለያየ አይነት መንገድ ይረዱታል። የአንድን ሰው ታሪክ ፖስት ስናደርግ ከስር የሚጻፉት ኮሜንቶች ከሀሳቡ ጋር የማይገናኙ ናቸው እና አንዳንድ ጊዜ በያዝ የምንሆንበት ጊዜ አለ። ወይም ደግሞ ሀሳባችን የሚበረዝበት የምንጽፋቸው ነገሮች ሰው ጋር በሚደርሱበት ጊዜ በሚጻፉት አስተያየቶች ምክንያት ምን ነው ባልጻፍኩኝ የምንልበት ጊዜ አለ። ይሄ እንደ ፈተና ወይ ደግሞ እንደ ተግዳሮት የምንቆጥርበት ሁኔታ አለ። በእኔ እምነት ብዙ ጊዜ ቲንክ ቢፎር ዩ ፖስት የሚል አንድ መርህ አለኝ። ምንድን ነው? ፖስት ከማድረግ በፊት አስብ የሚል መርህ ማለት ነው። ግን አንዳንድ ሰዎች ደግሞ ሳያስቡ ደግሞ የሆነ ነገር ስሜታዊ ሆኖ ፖስት የሚያደርጉት ነገር እልሶ እኛ በምንሰራው የሶሻል ሚዲያ ንቅናቄ ላይ ራሱን የቻለ ተጽዕኖ ሲፈጥር ታየዋል። በዚህ ምክንያት ሶሻል ሚዲያ ላይ ነፃ መሆን አንችልም። እንደምናውቀው አንድ ሰው የግሉ አካውንት ካለው በዛ የግሉ አካውንት የሚያምንበትን ነገር መጻፍ ይችላል። ግን የምንጽፈው ነገር ላይ ሰው እንዴት እንደሚረዳው የሚለው ነገር በጣም እንድንሰጋ የሚያደርጉ ነገሮች እንዳሉ እኔ በግሌ ይገነዘባለሁ። በግሌ እኔ የፈለጉትን ነገር መጻፍ አልችልም የትም ቦታ በሆን ኦልሬዲ ማይንዴ ሰው ደግሞ እንዲህ ቢልስ ቢቢልስ ብሎ ነገር አለ። ይሄ ደግሞ በነጻነት ሀሳብን መግለጥ የሚለውን ነገር የሚጋፋ ነው ብዬ አስባለሁ።
እዝራ፣ ቴክኖሎጂው የጥቅሙን ያህል ሙያውን ተከትለውና አክብረው በሚሰሩ ጋዜጠኞች ላይ አሳድረዋል ስለሚለው አሉታዊ ተጽዕኖ ያስረዳል። ፍጥነቱ እንዳለ ሆኖ ገልብጦ ማስተላለፍና መለጠፉ ያመጣውን ችግር ያብራራል።
በአንድ በኩል ማህበራዊ ድረገጾች ከዋናው ሚዲያ ከምንላቸው የተሻለ ተቀባይነት እንዳላቸው ሰው ሞባይሉ ላይ ያገኛቸዋል። ግን በእነሱ በኩል ደግሞ ማንም ሰው የፈለገውን ነገር በፈለገበት ቦታ ሆኖ በፈለገበት ሰዓት ስለሚጽፍ ፕሮፌሽናሊ የሚሰሩ ሰዎችን ሞራል የሚገሉበት መንገድ አለ። ምሳሌ አንድ ሰው ዜና ለምሳሌ የሚሰራው አንድ የሶሻል ሚዲያ አንድ ኢቬንት ላይ አንድ ጋዜጠኛ ቢገኝ ተመሳሳይ ነገር በሚሰሩት ሶሻል ሚዲያ አንድ ፌስቡከር አንድ ኢቬንት ላይ ሲገኝ አንዱ ከሰራው ተቀብሎ ነው የሚሰራው። ኮፒ ፔስት ነው የሚያደርገው። ቢያንስ በአንጻራዊነት ግን ፕሮፌሽናል ብለን የምንላቸው ሰዎች አንግል መምረጥ ሊድ ምናምን የሚለውን ነገር በደንብ አስበው ነው የሚሰሩት። ይሄን ግን በምታይበት ጊዜ አንደኛ ያደርገውን ኮፒ ፔስት ፖስት ነው። ኮፒ ፔስት ከዛ ፖስት። ይሄ ምን ያመጣል? ትክክለኛ ያልሆነ ኢንፎርሜሽን በአንድ ጊዜ ይዳረሳል። ሰው ደግሞ ምን ደግነቱ የሶሻል ሚዲያ አፕዴት ማድረግ የሚቻል ቢሆንም ግን ሰው ደግሞ ስክሪንሾት ካደረገና አንድ ሚሊየን ሰው ከደረሰ ልትመልሰው አትችልም። ይሄ ትልቅ ጉዳት አምጥቷል በሙያው ላይ። ሁለት ደግሞ ባለሙያዎቹ ራሳቸው የሶሻል ሚዲያ ሁሉም ተፈርጆ ሶሻል ሚዲያ ፌክ ኒውስ ነው ስለሚባል ሜንስትሪም ሚዲያም ላይ ያሉት ሰዎች ሶሻል ሚዲያን በደንብ አድርጋ ጠንክረዋል ያዙት። ራሱን የቻለ ቱል ነው፣ መጠቀሚያም መሆን ይችላል፣ መጉጃም መሆን ይችላል። እና ከዚህ አንጻር የዚህን አይነት ተጽዕኖ አሳድሯል በፕሮፌሽናሊዝም ጆርናሊዝም ላይ ብዬ አስባለሁ።
ከሀያ ዓመት በላይ በጋዜጠኝነት ያገለገለውና አሁን ድሬቲው በሚባለው ሚዲያ ዋና አዘጋጅ ሆኖ እየሰራ መሆኑን የገለጸልን ፍሬው አበበ ቴክኖሎጂው በተለይ በህትመት ሚዲያ ውስጥ ትልቅ ለውጥ ማምጣቱን ይገልጻል። ከህትመት ወደ ዲጂታል የተካሄደውን ሽግግር ያብራራል።
ጋዜጣ ታስታውስ እንደሆነ መጀመሪያ ላይ በለጠፋ ነበረ፣ ለጠፋ ይባላል ነበረ። ጋዜጣ ኤ3 ወረቀት ይገዛና ፕሪንት የተደረጉት በመቀስ እየተቆራረሱ እየተለጠፉ ነበረ። ያ ተገጣጥሞ በኋላ ጋዜጣ ቅርጽን ሊይዝ ተደርጎ ነው።
ዳሜው ተሰርቶ ማለት ነው። ዳሜው ነው ምንለ
ዳሜ ተሰርቶ ምን ተብሎ እሱን አልፈናል። ፎቶግራፍ በዳርክ ሩም አጥበን ምን ብለን እዛው ደረቀ ተብሎ ብሎ አይተናል። እሱን ጊዜያ እኔ እናንተ አይሆፓ አሳልፈናል ብዬ ጠፋ አደርጋለሁ። ከዛ ምንድን ነው የሆነው? ዲጂታል የሚባል ነገር መጣ። ካሜራ በቀጥታ በዲጂታል ካሜራ ፎቶግራፍ ማንሳት፣ ወዲያ ወደ ኮምፒውተር ማስተላለፍ ተጀመረ። በኮምፒውተር ደግሞ ራሱ ጋዜጣው በኤ3 መጀመሪያ በኤ4 ይወጣና ማተሚያ ቤት ሄዶ ወደ ኤ3 አድጎ ጋዜጣው ነው የሚወጣበት ቴክኖሎጂ መጣ። አሁን ደግሞ ዘግየት ብሎ በጣም በሚገርም ሁኔታ እኔ እንደውም ሪፖርተር ከለቀቁ ቆይቻለሁ። ሪፖርተር ጋር ባልደረባ ነበርኩኝ። ከ10 ዓመት በፊት ነው የለቀቁት። በዛን ጊዜ ሁሉ የሚገርም ከቢሮ ሆነ የሰራውን ነገር በሙሉ ኦንላይን ለማተሚያ ቤት እናስተላልፍ ነበረ። በሙሉ ማለት መሄድም ሳያስፈልግ ማለት ነው። ከዛ በቃ እዛው ተቀብለው ደግሞ ማተሚያ ቤት ያሉት ወደ ትምህርት የሚመሩበት ሁኔታ ተፈጠረ ማለት ነው። ይሄ ራሱ የቴክኖሎጂውን ግትጋቴ የሚያሳይ ነው። በጣም እኔ ሳስበው በጣም የሚገርመኝ ነው። ያው ስላለፍኩበት እድገቱን በጣም በጣም የሚያስደንቀኝ ነው። ኢትዮጵያ ውስጥ ማለት ሌሎችም አሁን በስልክም ብትወስድ በኢንተርኔት አሁን የትኛውም የሀገሪቱ ጫፍ ብትሄድ ደስ የሚለው ኢንተርኔት ከሞላ ጎደል አለ። በተለይ ደግሞ ስልክ አለ። ስልክ የሌለበት ቦታ የለም። ስለዚህ የፈለግከውን ዜና የምትሰራቸውን ነገሮች ወዲያው የማስተላለፍ ወዲያው ለቢሮ የማድረስ ለአድማጭ ተመልካች ለአንባቢ የማድረስ እድሉ ስላለ ለሚዲያው በጣም ትልቅ አጋዥ የሆነው
ሁሉም ነገር ያለ አሉታዊ ነገር አይመጣም። ጥቅምና ጉዳት አብረው የሚሄዱ ነገሮች ናቸው የሚለው ፍሬው ይህ በኢትዮጵያ ብቻ የመጣ ሳይሆን ዓለም አቀፍ ተግዳሮት ነው ይላል። እስከነ ችግሮቹ ለሙያው የመጣው ለውጥ ተነግሮ የሚያልቅ አይደለም ሲልም ይከራከራል።
አሁን እኮ ተጽሮ አይደለም በቀላሉ በጉግል ሰርች አድርገህ ዜናዎችን የምታገኝበት የሆነ ዜና ሰርተህ ባክግራውንድ ስትፈልግ በቀላሉ ታገኝበት ይበል አዳዲስ መረጃዎችንም የምታገኝበት እና ተጨማሪ ነገሮችን ጨማምረህ በቀላሉ የምትሰራበት ድል ተመጥሯል እና ቀላል አይደለም ማለት ጋዜጠኛውንም ልፋት ካም በከፍተኛ ደረጃ አቃሏል ማለት ይቻላል። ያው አደጋውን በተመለከተ እንግዲህ ቴክኖሎጂ በራሱ ለቁጥጥር ማመቺ ባለመሆኑ ምክንያት እና እንደገና ግለሰቦች እንደፈለጉ መረጃ ያሰራጩ ድል ከመስጠቱ አኳያ ራሱ ደግሞ ክፍተቶች አሉት። ይሄ የታወቀ ነው እና በዚህ ረገድ ብዙ አንዳንድ አረጋዎች እንደሚኖሩ ይታወቃል። በኢትዮጵያም ብዙ ችግሮች ተከስተዋል። ሰዎችን ሁሉ ለምሳሌ እንደዚህ ነው የሚሉ የተሳሳቱ መረጃዎች በመሰራጨታቸው ምክንያት ሰዎቹ የሞቱበት ሁኔታ ሁሉ በኢትዮጵያ ውስጥ አጋጥሟል ማለት ይቻላል። ያው የምታውቀው ነው ማለት ነው።
በኢትዮጵያ ቴሌቪዥን የዜና ክፍል ምክትል ዋና አዘጋጅ ሰለሞን ጸጋይ በጋዜጠኝነት ለ12 ዓመታት መስራቱን ይገልጻል።
ለምሳሌ ድሮ 3 ዓመታት አሁን ከ10 ዓመት በፊት እኛ እንጠቀምበት የነበረው ሲስተም አናሎግ በመሆኑ አንድን ዜና ከዜናነት አልፎ ታሪክ የሚዘግብ እንድንመስል ያደርገን ነበረ። በጣም ይዘገያል። ቴክኖሎጂው የምንላላክበት መንገድ የምንሰራበት መንገድ በጣም አናሎግ በመሆኑ ዜናውን ወደ ታሪክነት እንዲቀየር ያደረገ ነበርና እውነቱ ከተካሄደ ከ2 ቀን ከ3 ቀን በኋላ ነው የሚደርስ በቴክኖሎጂ አለመኖር ምክንያት። አሁን የማህበራዊ ሚዲያ እና ሌሎች እዚህ ጋር ተያይዞ የመጡ ቴክኖሎጂ ሲመጡ ግን ስራውን አቅሎታል። ጋዜጠኛው በየትኛውም ቦታ ከየትኛውም አካባቢ ያያቸውን መረጃዎች በቀላሉ ወደ ሚዲያ አቅርቦ ለኦዲየንሱ መድረስ የሚያስችል ሁኔታ ፈጥሯል።
በቀደመው ጊዜ የዜና አወጃ ሰዓቶች የተወሰኑ ብቻ መሆናቸውን ያስታወሰው ሰለሞን አሁን ያን መጠበቅ አያስፈልግም ይላል።
የዜና አወጃ ሰዓቶቹም የነበሩት ዜና ባለመድረሱ ነው። ወይ 7 ሰዓት ነው ወይ 2 ሰዓት ነው ዜና የሚኖረው። አሁን ግን ቴክኖሎጂ ስለመጣ ኢሚዲየትሊ መረጃውን በማህበራዊ ሚዲያ ትለቀው ትችላለህ። የግድ 7 ሰዓት ዜና ላይጠበቅብህ ይችላል ማለት ነው። እና የጋዜጠኝነትን ስራ አቅልሏል ማለት ነው። ያያቸውን መረጃውን በቀላሉ ወደ ኦዲየንሱ ለማድረስ ለምሳሌ ጋዜጠኛው ከቤቱ ወደ መስሪያ ቤት ሲሄድ የሚያያቸውን ነገሮች በቀላሉ ፖስት አድርጎ መረጃውን ሊሰጥ ይችላል ማለት ነው። እና የጋዜጠኝነትን ስራ በማቅለል ረገድ በጣም ብዙ ጠቀሜታዎች አሉት።
የዚያኑ ያክልም ቴክኖሎጂው የራሱን ፈተናዎች ይዞ መጥቷል ይላል ሶሎሞን። ከፈተናዎቹ መካከል አንዳንዶቹን ችግሮች ይጠቅሳቸዋል።
ወደ ችግሮቹ ስንመጣ የመጀመሪያው ነገር የመረጃ መብዛት፣ መረጃው በጣም ብዙ ነው። ኦዲየንሱ የትኛውን መምረጥ እንደሚችል ይቸገራል። ከዛ ጋር ተያይዞ ደግሞ ለምሳሌ የተሳሳቱ መረጃዎች ይመጣሉ። ፌክ ኒውስ በጣም የበዛ ነው። አሁን የቴክኖሎጂ አንደኛው ችግሩ የፌክ ኒውስ መብዛት ነው እና ሁለተኛው አሁን በጣም እያየን ያለነው ዲፕ ፌክ ነገር እውነታውንና ሐሰተኛ መረጃውን ለመለየት ሲያስቸግር ድረስ በጣም አስቸጋሪ አድርጎታል። የዲፕ ፌክ የአንድን መሪ ንግግር በትክክል አስመስሎ መናገር፣ ያ ደግሞ የሚያመጣውን ጣጣ የምናውቀው ነው የሚሆነው እና እነዚህ የሐሰት መረጃዎች መብዛት፣ የመረጃ ምንጮቹ አለመታወቅ ተጠያቂነት አለመኖርም ያመጣል። ቴክኖሎጂዎቹን ማንን እንደሚያሰራጨው ያን መረጃ ከየት እንዳገኘው ለማወቅም የሚያሰራጨውን አካልም ለመቆጣጠርም የሚያስቸግር ሁኔታ ነው ያለው ማለት ነው።
የኢትዮጵያ ቴሌቪዥንን ጨምሮ ብዙዎቹ የኢትዮጵያ መገናኛ ብዙሃን ቢያንስ በአቀራረብ ይዘታቸው ድሮ ከሚታወቁበት የተለየ መልክ ለመያዛቸው ቴክኖሎጂው የተጫወተው ሚና መኖሩን ያሳያል። የቴሌቪዥን ጣቢያ የዜና ክፍል ምክትል አዘጋጅ ሰለሞን ይህን ያስረዳል።
ቴክኖሎጂ ያገዘን ነገር ለምሳሌ ተወሰኑ ዓመታት በፊት ሮችን ለምሳሌ በኢኮኖሚ ጉዳይ ላይ አሜሪካና ሀገር አንድ የኢኮኖሚ ባለሙያ የምጣኔ ሀብት ባለሙያ ማስገባት ብንፈልግ ቴክኖሎጂው ስለሌለ እንግዳ ማስገባት አንችልም። አሁን ግን የትም ቦታ ከጃፓንም ይሁን አሜሪካም በቴክኖሎጂውን ተጠቅመን ለምሳሌ በዋትሳፕ ሊሆን ይችላል፣ ሌሎች አማራጮች አሉ፣ ዙም ሊሆን ይችላል፣ ሌሎች አማራጮችን ተጠቅመን የትኛውም ቦታ ላይ ያሉት ባለሙያዎችን ማስገባት እንችላለን በቀላሉ ማለት ነው። ስለዚህ ድሮ አንድን እንግዳ ወደ ስቱዲዮ እንዲመጣ እንጋብዘው ነበር። አሁን ግን እኛ ራሳችን ወደ እሱ እንሄዳለን በቀጥታ ቴክኖሎጂውን ተጠቅመን ባለሙያ ትንታኔ እናገኛለን። የምንፈልጋቸውን እንግዶች ኢንተርቪው የሚደረጉ ሰዎችን በቀላሉ እንድናገኛቸው አስችሎናል ማለት ነው። ሌላም ከቴሌቪዥን ጋር ተያይዞ የተለያየ ቦታ ዋሽንግተን ዲሲ፣ ከካይሮ፣ ከኬፕ ታውን ብለን ሰዎቹን ያሉበት ቦታ ሆኖ መረጃ እንዲሰጡና ስክሪኑን ቢዝም ቢሆን በጣም አግዞናል ማለት ነው።
ምን ያህልስ ፈታኝ አድርጎታል? በየጊዜው ቶሎ ቶሎ የሚለዋወጠው ወይም ደግሞ ምን ያህል ቀላል አድርጎታል?
ኤአይ ከመጣ በኋላ እንግዲህ ጋዜጠኛው በቀላሉ የፈለገውን መረጃ እንዲያገኝ ትልቅ እድል ሰጥቷል። በቀላሉ የፈለግከውን አይነት መረጃ ማግኘት ትችላለህ። እንደ ድሮው የተወሰኑ ውስን የሆኑ ምንጮች ብቻ ሳይሆን የሚኖረው ብዙ አማራጮች እንዲኖረ ከትርጉም ስራዎች ጋር ተገናኝቶ ለምሳሌ የውጭ ዜና ለመተርጎም የሚፈልጉ ካሉም ከዛ ጋር ተያያዥነት ያላቸው ጉዳዮችም አቅልሏቸዋል። ቴክኖሎጂው የምንጠቀማቸው ቴክኖሎጂዎች አዳዲስ የተለያዩ ቴክኖሎጂዎች አሉ የምንጠቀማቸው ለዜና ማሰራጫነት እና መረጃዎችን ለማግኘት የምንጠቀምባቸው መረጃዎች። ነገር ግን የእነሱ በላይ በላይ እየበዛ መምጣት እንትን ውስጥ የግራ መጋባት ውስጥ የሚያስገባ ነው። አንድ ቴክኖሎጂ በአንድ ላይ እየፈጠነ በመጣ ቁጥር ትንሽ የአንደኛውን ይዘን በአግባቡ ሳንጠቀምበት አንደኛው መምጣቱ ግራ መጋባት ውስጥ እና የተወሰነ እንትን ውስጥ ያስገባል፣ ኮንፊውዥን ውስጥ ያስገባል። ከዛ ውጭ ግን ስራዎችን በማቅለል ስራዎችን ከዝግጅት ጀምሮ እስከ አየር ላይ እስከመዋል እስከ ስርጭት ድረስ ስራውን በማቀላጠፍ የማይተካ ሚና ነው ያላቸው።
እንደ አውሮፓ አቆጣጠር በ2000ዎቹ መጀመሪያ ላይ በኢትዮጵያ ከ1% በታች እንደነበር የተነገረለት የኢንተርኔት ተጠቃሚዎች ቁጥር ባለፈው አመት ማለትም የአውሮፓ አቆጣጠር በ2023 ወደ 22.3% ከፍ ማለቱን የሞባይል ስልኮች ተደራሽነት 45% መድረሱንና እንዲሁም የማህበራዊ ሚዲያ ተጠቃሚዎች ቁጥር 9.1 ሚሊዮን መድረሱን ከዓለም ባንክና ዳታ ሪፖርታል ከመሳሰሉት ዓለም አቀፍ ተቋማት የተገኙት መረጃዎች ያመለክታሉ። የግሎባል ሚዲያ ኢንዴክስ ባወጣው የፕሬስ ነጻነት ደረጃ ኢትዮጵያ ባለፈው 2023 ዓመት 114ኛ ደረጃ የተሰጣት መሆኑም ተገልጿል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
አድማጮች፣ በኢትዮጵያ የጋዜጠኝነትና ሚዲያዎች ስራ ሂደት ላይ ዲጂታል ቴክኖሎጂ እያሳደረ ያለውን ተጽዕኖ የተመለከተውን ዘገባ ነው ተከታትለን የተመለስ ነው። ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታወት መሰናዷችንን ነው ወደ እናንተ እያደረስን ያለ ነው። በአሜሪካ ድምጽ ራዲዮ የሚተላለፉ ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ በቀጥታ መከታተል ትችላላችሁ።
ቪኦኤ አማሪክ የፌስቡክ እንዲሁም ሃሽታግ ቪኦኤ አማሪክ የኤክስ ወይም በቀድሞ አጠራሩ የትዊተር ገጻችን ነው። ተከተሉን፣ አስተያየታችሁን አጋሩን። ተከታዩ መሰናዳችን ደግሞ በወጣቶች ዘንድ እየጨመረ የመጣውን ራስን የማጥፋት ችግርን ይመለከታል።
ዩናይትድ ስቴትስ ውስጥ በየ11 ደቂቃው አንድ ሰው ራሱን እንደሚያጠፋ የአሜሪካ በሽታ መከላከያና መቆጣጠሪያ መስሪያ ቤት መረጃ ያሳያል። ባለፈው ዓመት ብቻ ወደ 50,000 የሚጠጉ አሜሪካውያን ራሳቸውን አጥፍተዋል። በተለይ እድሜያቸው ከ10 እስከ 24 ዓመት ባሉ ወጣቶች ዘንድ ደግሞ 62% የጨመረ ሲሆን በዛ እድሜ ክልል ለሚገኙ ወጣቶች ዋና የሞት መንስኤ መሆኑም ተመልክቷል።
ቁጥር ትውልደ ኢትዮጵያዊ ወይም ኢትዮጵያዊ አሜሪካውያን ወጣቶችንም ያጠቃልላል። ቁጥሩ በጥናት ባይረጋገጥም ራሳቸው የሚያጠፉ ኢትዮጵያውያን አሜሪካውያን ወጣቶች ቁጥርም እየጨመረ መሄዱን ባለሙያዎች ይናገራሉ። እናም ለዚህ ምክንያቱ ምንድን ነው? ችግሩ እንዴት መፍታት ይቻላል በሚለው ላይ ለመወያየት ሁለት እንግዶችን እዚህ አሜሪካ ድምፅ ስቱዲዮ ጋብዘሽ አወያይተሻል ስመኝሽ።
ትክክል ነህ አስማማው። የመጀመሪያው እንግዳይ ዶክተር ሊሊ ሙልጌታ ትባላለች። በሙያዋ ፔዲያትሪክ ፋርማኮሎጂስት ስትሆን በአሜሪካ የመድኃኒት ቁጥጥር አስተዳደር መስሪያ ቤት ውስጥ ወይም ኤፍዲኤ በሚባለው ውስጥ አገለግላለች። የሁለት ልጆችም እናት ናት። ሁለተኛው እንግዳይ ደግሞ ወጣት ማቴዎስ መስፍን ይባላል። የማህበረሰብ ጥናት ባለሙያና አፍሪካን ዲያስፖራ ኮሌጅ አክሰስ ፕሮግራም የተሰኘ የአፍሪካ ዲያስፖራ ማህበረሰብ ኮሌጅ ተደራሽነት ዙሪያ የሚሰራ ተቋም መስራች ነው።
ስለዚህ ወጣቶች የአእምሮ ጤና ራስን የማጥፋት ችግር ዙሪያ ከእነዚህ እንግዶች ጋር ያደረግሽውን ቆይታ ተከታትለን እንመለስ።
ዶክተር ሊሊ ካንቺ ልጀምርና ራሳቸውን የሚያጠፉ ወጣቶች ቁጥር በዚህ አይነት ባስደንጋጭ ሁኔታ እየጨመረ የሄደው በምን ምክንያት ነው?
አንድ ፓንደሚኩ ብዙ ይሄን ነገር አባብሶታል። ሰው ከሰው ጋር ብዙ አይገናኝም። ልጆች ቤት ውስጥ ናቸው። ብዙ ኤሌክትሮኒክስ ይጠቀማሉ። ሁለተኛ ብዙ ስትረስ አለ። በኮሚኒቲያችንም በትምህርት ውስጥም ልጆች በጣም ብዙ ስትረስ አላቸው። ብዙ አቺቭ እንዲያደርጉ ቤተሰብም ትምህርት ቤትም ፑሽ ያደርጋቸዋል። ሁለተኛ በቂ ጊዜ የላቸውም ውጭ ለመጫወት። ድሮኛ እንዳደግንበት ውጭ ተጫውቶ የሚያድጉ ልጆች አይደሉም። ብዙውን ጊዜ ትምህርት ቤት ውስጥ፣ ቢልዲንግ ውስጥ፣ ከዛ መጥተው ደግሞ ቤት ውስጥ ነው። ለሰው ልጅ ጥሩ ሜንታል ሄልት እንዲኖረው ፀሐይ፣ ውጭ ኤክስፖዠር ያስፈልጋል። እሱ ኦቨርታይም በጣም ቀንሶ አሁን በጣም ትንሽ ጊዜ ነው ልጆች ውጭ የሚያሳልፉት። ሌላው የምግባችን የኤንቫይሮንመንቱ የመቀየሩ በሙሉ ሜንታል ሄልት ላይ ብዙ ኢምፓክት አለው። ሌላው ደግሞ እነዚህ ልጆች በእኛ ኮሚኒቲ የሚወለዱት ከኢትዮጵያ ከመጣን ኢሚግራንት ነው እና የእኛ አስተዳደግ አስተሳሰብ እኛ ባደግንበት ነው እንጂ ነሰርሊ ለዚህ ኢንቫይሮንመንት ጥሩ ነገር ላይሆን ይችላል። ጥሩም የሚያመጣው አለ፣ አጀስት መደረግ ያለበት ነገር አለ። ሌላው ደግሞ እንግዲህ እንዳልኩት ይሄ ነገር በጣም የጨመረው ጥቁር ልጆች ላይ ነው። የእኛ ልጆች ፈለግንም አልፈለግም ለዚህ ሀገር ጥቁር ልጆች ናቸው። ዘረኝነት ትምህርት ቤት ውስጥ ልጆቹ ሜንታል ሄልት ኢሹ እንዳላቸው አይደንቲፋይ ሲደረጉ ትክክለኛውን ኬር ያገኛሉ ወይ? ሰው በሄልት ኬር ውስጥ ያለው ዘረኝነት ከንሲደር መደረግ አለበት። ሰው ብዙ ፋክተር አለው። ይህንን ተያያዥ ጉዳይ አሉ።
እንግዲህ ዶክተር ሊሊ ያነሳቻቸው ከጭንቀት፣ ከአመጋገብ፣ ከአስተዳደግ፣ ከዘረኝነት ጋር የተያያዙ ችግሮች አሉ። ማቴዎስ፣ አንተ በቀጥታ ከወጣቶች ጋር ነው የምትሰራው። በተለይ ደግሞ እዚህ ሀገር ከሚኖሩ ትውልደ ኢትዮጵያዊ ወይም ደግሞ እዚህ ተወልደው ካደጉ ኢትዮጵያዊ አሜሪካን ጋር በቅርበት ትሰራለህ እና ወጣቶችን ለአእምሮ ጤና ችግር ወይም ለአእምሮ ህመም የሚዳርጓቸው ችግሮች ምንድን ናቸው?
ብዙ ምክንያቶች አሉ። ያው ጥብቅ የሆነ አስተዳደግ ነው ያላቸው ልጆቹ። ኤክስፔክቴሽኑ በትምህርት አንጻር ያው አንድ ሰው አገሩን ትቶ የሚያውቀውን ዘመድ አዝማድ ትቶ እዚህ ሀገር ሲመጣ ለልጆቹ ያላቸው ኤክስፔክቴሽን በጣም ሀይ ነው። ልጆቹ ደግሞ ሁለት መስፈርት ውስጥ ነው የሚኖሩ። የቤት መስፈርት አለ። በትምህርት በጣም ጎበዝ ናቸው። ቲፒክሊ ሁሌ አይደለም ግን መጆሪቲ ተማሪዎች ከኢትዮጵያ ወላጆች የምናያቸው እንግዲህ በጣም ጎበዝ ናቸው ትምህርታቸው ላይ። ዳት ሚንስ በቤታቸው መስፈርት ተቀባይነት አላቸው ማለት ነው። ውጭ ደግሞ ሌላ ዓለም ነው። ስለዚህ ትምህርት ቤት አሁን ለምሳሌ ቤት መቼም ሊወሩ የማይችሉ ቶፒኮች አሉ። ትምህርት ቤት ሊያወሩ የሚችሉት እነዚህ ልጆች በጾታ በቲ በቃ ጥቃቅን ነገሮች ወይም ስሊፕ ኦቨር አይደለ ወይም ቢች ዊክ ወይም አንድ ቦታ ሄዶ በቃ መዝናናት፣ ይሄ ሁሉ በእኛ ባህል ብዙ ጊዜ ኢትዮጵያ ካደገ ሰው ጋር ተቀባይነት ላይኖረው ይችላል። ሶ ይሄን በእነዚህ ሁለት መስፈርት ውስጥ አክሰፕተብል ለመሆን ይሞክራሉ ልጆቹ እና አንዳንዴ ችግር ሲፈጠር ቤተሰቦቻቸው የሚቀበሉት አይነት ችግር ካልሆነ ለምሳሌ ይሄ ድብርት ወይም ጭንቀት የሚባለው ነገር አፍኖት ይቆያሉ ማለት ነው። አፍኖት ይቆያሉ እስከሆነ ጊዜ በኋላ አንዴ ደግሞ ያንን መስመር ካለፉ መመለስ በጣም ይከብዳል።
ስለዚህ በወላጆችና በልጆች መካከል ያለው ሰፊ ልዩነት የአስተዳደግ የጀነሬሽን ሊሆን ይችላል ሰፊ ልዩነት ለዚህ አስተዋጽኦ ያደርጋል። ቅድም ዶክተር ሊሊ ጠቀስ አድርገሽዋል ቴክኖሎጂ ብለሽ እና ማህበራዊ ሚዲያ። አንዳንድ ጥናቶችን ስመለከት ማህበራዊ ሚዲያ ለልጆችና ለአዳጊዎች አይምሮ ጤና ትልቅ ጉዳት እያደረሰ መሆኑን ነው የሚያመለክቱት እና የልጆችና የወጣቶች የማህበራዊ ሚዲያ አጠቃቀም ከአይምሮ ጤና ጋር እንዴት ነው የሚገናኘው? እንዴት ነው ተጽዕኖ የሚያሳድርባቸው?
ማህበራዊ ሚዲያ የሰውን ግንኙነት ሪፕሌስ እያደረገ ነው። ከሰው ጋር ከመነጋገር አብሮ ሆነው በሶሻል ሚዲያ ነው የሚነጋገር። አብሮ ቁጭ ብለው ከመነጋገር በሶሻል ሚዲያ ሶሻል ሚዲያ ብዙ ኮሚኒኬሽን ስኪላቸውን እየቀነሰባቸው ነው። ትንሽ ችግር አለመግባባት ሲኖር ኢዚሊ የሪዞልቭ የማድረግ ችሎታቸው የደከመ ነው። ቡሊንግ ሲኖር አንዳንድ ልጆች ሌሎች ልጆችን ወደ ታች የሚያረግ ኮመንት ምናምን ሶሻል ሚዲያ ላይ ሊደረግ ይችላል። ያንን ሪዞልቭ የማድረግ ችሎታቸው የደከመ ነው፣ ምክንያቱም ከሰው ጋር ግንኙነት ያላቸው ተም በጣም ሪዲዩስድ ስለሆነ
ይነጥራቸዋል። ከማህበረሰብ
ከምን ማህበሩ ስለሚነጥራቸው ችግርን ሃንድል የማድረግ ሲቹዌሽን ይሄ ጀኔሬሽን ችሎታቸው እንደበፊት አይደለም። ችግር እንዳይኖራቸው ነው የምናሳድጋቸው እኛ ስህተት እንዳያደርጉ ፕሬሽር እንዳያኖራቸው ፕሪቨንት እናደርጋቸው እና አንድ ፕሬሽር ሲኖራቸው ክራምብል ያደርጋሉ። በጣም ከባድ ይሆንባቸዋል። ሶ እሱን ሚኒማይዝ ማድረግ በተለይ ትናንሽ ልጆች ብሬናቸው ገና ዲቨሎፕ የሚያደርግ እስከ 11 እስከ 12 ዓመት ድረስ ከዛም በኋላ ነው ብሬን ዲቨሎፕ የሚያደርገው። እስከዛ ያለውን ጊዜ በሚቻል መንገድ ኤሌክትሮኒክስ እና ሶሻል ሚዲያ ሚኒማይዝ መደረግ አለባቸው፣ ኖርማል ዲቨሎፕመንት እንዲኖር የብሬናቸው።
ከችግር አንጻር ነው ሰው የህይወትን ትምህርት ተምሮ የሚወጣው። ሰው ይቅር ማለትን የሚለምደው ይቅር ማለት የሚችለው ከተጎዳ በኋላ ነው እንጂ መቼም ያልተጎዳ ሰው ይቅር ባይነት ምን ማለት እንደሆነ ሊረዳ አይችልም። እና ችግር የሚባለው ነገር ከክላስሩሙም አንጻር ከሶሻል ላይፉም አንጻር ክምል የተወገደ ነገር ነው። ትንሽ የሚያሰናክል ነገር ሲያጋጥማቸው ልጆቹ ሃንድል የማድረግ አቅማቸው በጣም በጣም ትንሽ ነው። በዛ ላይ የሚያልፍ አይመስላቸውም አንዳንድ ችግር። በቃ ይሄ ነገር ይሄ ጋር ካለቀ በቃ ህይወት የጠቅላላ ተበላሸ ብሎ ይደመድማሉ። አንድ መልስ ያለው ነገር አይደለም፣ ግን ሶሻል ሚዲያ በጣም ትልቅ እንግዲህ የሆነ ምክንያት ሊሆን የሚችለው ሶሻል ሚዲያ ነው። በዛ ውስጥ ደግሞ ብዙ ሌየሮች አሉ።
እንግዲህ እየተነጋገርንበት ያለ ነው ራስን እስከ ማጥፋት ድረስ የሚያደርስ የወጣቶች የአእምሮ ጤና ችግርና ጭንቀት፣ ድባቴ የመሳሰሉ የተለያዩ ችግሮችን ያካተተ ማለት ነው። ይሄ ደግሞ በዩናይትድ ስቴትስ ባሉ ልጆች ላይ ብቻ ሳይሆን ኢትዮጵያ ውስጥም ተወልደው ኢትዮጵያ ውስጥ እያደጉ ባሉ ልጆች ዘንድም ትልቅ ስጋትና ትልቅ ችግር እየሆነ ያለ ጉዳይ ነው። እንግዲህ ማቴዎስ፣ አንተ ደግሞ ከወላጆች ጋርም በቅርበት ትሰራለህ፣ ወላጆችንም ታነጋግራለህ እና ወላጆችስ ልጆቻቸው ምን ያክል ያውቋቸዋል? ምን ያክልስ ይረዷቸዋል ያሉበትን ሁኔታ?
አያውቋቸውም ብዙ ጊዜ። ለምን መሰለሽ? በሁለቱም መስፈርት አክሴፕተብል መሆን ይፈልጋሉ ልጆቹ። በቤትም አንጻር አክሴፕተብል መሆን ይፈልጋሉ፣ ውጭም። ሶ ቤተሰቦቻቸው የማይቀበሉትን ነገር ለቤተሰቦቻቸው አያቀርቡም ማለት ነው። ስለዚህ አፍኖት ቁጭ ይላሉ። እሱ ትልቅ ችግር ነው። ቢካዝ ከጊዜ ወደ ጊዜ እየባሰ ዲስተንሱ እየሰፋ ይመጣል። ብዙ ጊዜ ደግሞ ልጆች ጎበዝ ናቸው። አንዳንድ በጣም ጎበዝ ልጆች አሉ። ሲዋሹ ማለት በጣም ደህና እንደሆኑ ራሳቸውን ማቅረብ ይችላሉ። ለእናትና ለአባት ልጁ እስከሳቀ ልጁ ደስ እስካለው ድረስ ሌላ የሆነ ውስጥ ችግር ያለ ላይመስላቸው ይችላሉ። ሁለተኛ ደግሞ የቤተሰብ ችግር የራሱ ቤት ውስጥ ያለ ችግር አለ ወይ? እናትና አባት አለመስማማት፣ ለምሳሌ ይህን ነገር ብዙ ጊዜ አየሁት ነው። እናትና አባት ይሄ አለመስማማት ማንም ትዳር ውስጥ ያለ ይመስለኛል። ግን ስምምነት ከሌለ እንኳን ከልጅ ፊት መሰዳደብ ወይ መጫጫህ አይመስልሽም ልጅ የሚሰማ፣ ግን ይሰማሉ። የሆነች አንድ ተማሪ ቁጭ ብላ የሆነ ነገር እያወራው ያው ልጆቹ ጋር ትንሽ እቀላለዳለሁ እና አለቀሰች። ዝም ብላ አረብድ ብሎ አለቀሰች እና ምንድን ነው ችግሩ? ምን ያልኩት ነገር አለ ወይ? የቀለድኩት ቀልድ? ከዛ ምን አለችኝ? She doesn't remember the last time her parents spoke in the same house. And apartment ውስጥ ሆነው ሲያወሩ አይቻቸው ትዝ አይለኝም አለችኝ እና በጣም ጭንቅላቷ ላይ ወጥቶ ነው እንግዲህ ብሬክዳውን ያደረገችው። አሁን እንደዚህ አይነት ሲቹዌሽን እንደዚህ አይነት ኮንቴክስት በጣም ለልጅ ጉዳት
ወላጆቹ እሷ ላይ እያሳደር ያለውን ተጽዕኖ እያሳደር
ላይጫጫሁ ይችላሉ፣ ግን ዳይናሚኩ ራሱ ልጆቹ ላይ በቃ መጥፎ ሀሳብ ያድርባቸዋል ማለት ነው። ስለዚህ እንደ ወላጅ ልጅ ጋር ያለው ግንኙነትና እርስ በርስ ያለው ግንኙነት ኮምፕሊትሊ ሰፕሬትድ መሆን አለበትና በደንብ ዲፋይንድ መሆን አለበት። አለመስማማት ሲኖር ልጅ ፊት መጮህ፣ ልጅ ፊት መነጋገር፣ ልጆቹም ሳይድ ይይዛሉ። ሌሎችም ነገሮች አሉ፣ ግን አይ ቲንክ ሜጀር ሁለቶቹ እንደሱ ይመስሉኛል። አዎ አዎ።
እዚህ ጋር የብዙ ወላጆች ጥያቄ የሚሆን የሚመስለኝ ታዲያ እንዴት ነው የልጅን አእምሮ ጤና ልከታተል የምችለው? ችግር ሲኖር እንዴት ነው ላውቀው የምችለው የሚለው ይመስለኛል። እና ዶክተር ሪሊ ወደ አንቺ ልምጣ። ወላጆች ልጆቻቸው ጭንቀት ወይም ድባቴ ውስጥ መሆናቸውን ሊያውቁ ወይም ደግሞ ለአእምሮ ጭንቀት መጋለጣቸውን ሊያውቁ የሚችሉባቸው መንገዶች ምንድን ናቸው? ሊያስተውሏቸው የሚገቧቸው ምልክቶች አሉ?
ለውጥ ሲያዩ ሰው በፊት ተጫዋች የነበረ ልጅ ዝም ማለት ሲጀምር፣ ከመኝታ ቤት መውጣት ሳይፈልጉ፣ ከጓደኛ ጋር መገናኘት ሲያቆሙ፣ ከኖርማል ፓተርናቸው ሲወጡ ያኔ ለምን ብሎ መጠየቅ አለ። ምናልባት ዲፕሬሽን ወይም ስለ እንትን ችግር ላይ ኖር ይችላል፣ ግን ኤኒ ታይም ልጅ ከለመደው ፓተርን ሲወጣ ለምን ብሎ መመልከት መጠየቅ። ሌላው ደግሞ አንዳንዴ እነሱ ራሳቸው እኔ እንደዚህ እኮ ደስ አይለኝም እንደዚህ አይነት እንትን አለኝ ብሎ ሊናገሩ ይችላሉ። ሶ ያላባቸውን ጭንቀት ስለ ጓደኛ ስለምን ሲያወሩ እኛ ማስተዋል አለብን። ግን ደግሞ ሌላውም እዛም ሳይደርስ በፊት እንዳልኩት የምግባችን የኢንቫይሮንመንታችን የኤሌክትሮኒክሱን በሙሉ አገናኝተን መሆን አለበት። እዛ ደረጃ ሲደርስ ኦልሬዲ ብዙ ዳሜጅ ደርሷል ማለት ነው፣ ከስትረስ ሆነ ከዳየት ሆነ ከኢንቫይሮንመንት ሆነ። ሶ ከዛ በፊት ለመያዝ ዋና ጥረት በተለይ ትናንሽ ልጆች ያላቸው ሰዎች አይ ቲንክ ትልቁ ቼንጅ ያየሁት፣ ምክንያቱም ይሄ በአበሻ ኮሚኒቲ አገን ስፔሲፊክ ይሆን አይደለም፣ ጥቁሮችም ነጮችም እዚህም ኢትዮጵያም ዩሮፕም የምናየው ትሬንድ ነው። ስለዚህ ትልቁ ቼንጅ ዳየታችንና ኢንቫይሮንመንታችን ነው። ሶ እነሱንም ሰውንም አከታቶ ነው ብሮደር ቪው ያስፈልጋል ባይ ነኝ። ሰፋ አርጎ ማየት
ወላጆች ልጆቻቸው ላይ አሁን ያላቸዋቸውን ምልክቶች በሚያዩበት ጊዜ መውሰድ ያለባቸው እርምጃ ምንድን ነው? ራስን ማጥፋት ደረጃ ከመድረሱ በፊት
እንደዚህ አይነት ፓተርን ካዩ መጀመሪያ ያው እርስ ማነጋገር ነው። ለውጥ ውስጥ ትልቅ የሆነ ከመሰላቸው የመጀመሪያ እንትን ፒዲያትሪሽን ናቸው የልጅ ዶክተር ጋር ወስደው መነጋገር ነው። ከዛ በኋላ እንደ ክብደቱ ወደ ቴራፒ ሊሄድ ይችላል። አንዳንዴ መድኃኒት ሊያስፈልግ ይችላል። በተለይ ራስን ማጥፋት ደረጃ ከደረሰ ብዙ ጊዜ መድኃኒት ላይ መሆን ሊኖርባቸው ይችላል። ግን መድኃኒት ብቻውን አይሰራም። መድኃኒት ከቴራፒ ጋር ከዛ ኢንቫይሮንመንቱንም ደግሞ ያለውን መቀየር አለበት። ስለ መድኃኒት ለእንደዚህ አይነት ችግር በእኛ ኮሚኒቲ በማይኖሪቲ ኮሚኒቲ እንዳለ ብዙ እንትን አለ፣ የማግለል ያብሳል፣ አይሰራም፣ አያስፈልግም። እና የሚሰራላቸው ልጆች ይኖራሉ፣ የማይሰራላቸውም ልጆች ይኖራሉ። ግን እስካልተሞከረ የትኛው ሊሰራለት ለማይሰራለት የትኛው እንደሆነ ሊታወቅ አይችልም።
ማቴዎስ
አይ ቲንክ ለወላጆች ቢ ፕሬዘንት ነው። ከልጆቻችሁ ጋር ጊዜ አሳልፉ። ልጆቻችሁ እውነት አይመስልም እንጂ ልጅ ነው ይረሳል ይባላል እንጂ ልጅ ያያል። የሚያየውን ነገር ደግሞ ይውጣል። ያ ደግሞ ፍሬ ይፈራል ቆየ ሲመጣ ማለት ነው። እና ከልጆች ጋር ያላችሁን ግንኙነት በኮሚኒኬሽንም አንጻር በፕሬዘንስም አንጻር ማስፋት ይገባል። አይ ቲንክ ልጆቹ የሚያምኑት የሚተማመኑበት ወላጅ እስካላቸው ድረስ የሚደብቁበትም እንትን ይጠባል ማለት ነው። ሁሉንም ነገር ኮሚኒኬት ማድረግ ይጀምራሉ። አስጊ ደረጃ ከመድረሱም በፊት አድረስ መደረግ ይቻላል ማለት ነው።
ዛሬ እንግዲህ በወጣቶች የአእምሮ ጤና ችግርና ራስ እስከ ማጥፋት የሚያደርሱ ጉዳዮች ላይ የተነጋገር ነው። ችግሩ ከምን ይመነጫል፣ ምን ማድረግ ይቻላል የሚሉ ሀሳቦችን አንስተናል። ዶክተር ሊሊ ሙሉጌታ የፔዲያትሪክ ፋርማኮሎጂስት ባለሙያ እንዲሁም ደግሞ በአሜሪካ የፌዴራል መድኃኒት ቁጥጥር አስተዳደር ባለሙያ ነች። እንዲሁም ማቴዎስ መስፍን የማህበረሰብ ጥናት ባለሙያ እንዲሁም ደግሞ የአፍሪካ ዲያስፖራ ኮሌጅ አክሰስ ፕሮግራም መስራችና ዋና ስራ አስኪያጅ በዩናይትድ ስቴትስ ለሚኖሩ ኢትዮጵያዊ አሜሪካዊ ወጣቶች የማማከርና የመሳሰሉትን አገልግሎቶች የሚሰጥ ተቋም ነው። ሁለታችሁም በአሜሪካ ስቱዲዮ ተገኝታችሁ ይህን ቃለ መጠይቅ ስላደረጋችሁ በጣም ነው የማመሰግነው።
እኛም እናመሰግን። ቴንክ ዩ ሶ ማች።
ወጣቶች የአእምሮ ጤናና ራስ የማጥፋት ችግር ዙሪያ የተደረገው ውይይት ነው። አድማጮቻችን ተከታትላችሁ የተመለስ ነው። ወደ ሌሎች መሰናዷችን ከማለፋችን በፊት ግን ስመኝሽ፣ ትንሽ በሙዚቃዎች እረፍት ማድረግ ያለብን አይመስልሽም?
ልክ ብለሃል አስማማው። ስለዚህ የመሳይ ተፈራን ሌላ አዲስ የወጣ ሙዚቃን ጋብዛቸው። የልቤን ይሰኛል። መስታወት ከሙዚቃው በኋላ ይመለሳል።
Ask if it has been, yeah.
ተፈራ የልቤ ዜማ ዘና እንዳላችሁ እናምናለን። አሁን ደግሞ ወደ ከተዩ ዘገባ እንለፍ።
ይቻላል። ከተዩ ዝግጅት ደግሞ ምርጥ የአፍሪካ ባንክ ባለሙያ ተብሎ የተሸለሙ አንድ ኢትዮጵያዊ ያስተዋውቀናል።
ኢትዮጵያዊው አቶ አድማስ ፊልማ ታደሰ ናቸው የአፍሪካ ምርጥ የባንክ ባለሙያ ተብሎ በአፍሪካ ልማት ባንክ አመታዊ ጉባኤ ላይ የተሸለሙት።
መቀመጫውን ሞሪሺየስ እና ብሩንዲ ያደረገው የፓን አፍሪካ ባንክ ፕሬዝዳንት የሆኑት አቶ አድማሱ ይልማ ታደሰ ለባንኩ ድገት በሰሩት ስራ መሸለማቸውን ነው እንግዲህ ካንተ ጋር ባደረጋችሁት ቆይታ ይነገሩህ። እንሽልማትም በአምስት አመት ጊዜ ውስጥ ለሁለተኛ ጊዜ ማግኘታቸውን የገለጹልን አስማማው እንግዲህ በሁለታችሁ መካከል ወዳደረጋችሁት ቆይታ እንለፍና ሙሉን ከዛ እንስማ።
በኬንያ ናይሮቢ ከግንቦት 19 እስከ 23 2016 ዓመተ ምህረት በተካሄደው የአፍሪካ ልማት ባንክ አመታዊ ጉባኤ ኢትዮጵያዊው አቶ አድማሱ ይልማ ታደሰ የአፍሪካ ምርጥ የባንክ ባለሙያ ተብሎ ተሸልመዋል። መቀመጫውን ሞርሼስ እና ብሩንዲ ያደረገው የፓን አፍሪካን ባንክ ፕሬዚዳንት የሆኑት አቶ አድማሱ ይልማ ከአሜሪካ ድምፅ ጋር በነበራቸው ቆይታም ስለ ሽልማቱ የተሰማቸውን አጋርተውናል።
በጣም ጥሩ የሆነ ፕሮግራም እያመቱ የሚካሄደው አፍሪካን ባንክ ወርድ ይባላል። ጃጆች አሉት፣ ፓነል ኦፍ ጃጅስ ከተለያየ ሴክተር ከተለያየ ሀገር አሉ እና 18ኛ አመቱ ነው ይሄ አፍሪካን ባንክ ወርድ ፕሮግራም ነው። ያው በጣም የታወቀ ማይልስቶን ነው ኤቭሪ የር የሚካሄደው እና በአጋጣሚ ነው እኔ እንደገና አፍሪካን ባንከር ኦፍ ዘ ይር ተብዬ ሬኮግናይዝ የተደረግኩት። ኤክስፔክት ብዙ አላረግኩትም ነበር ቢኮዝ 2019 ላይ አምስት አመት በፊት በሴም አዋርድ አግኝቼ ነበር እና ሁለት ጊዜ በዚህ በአምስት አመት ውስጥ በአስር አመት ውስጥ በቀላሉ የሚገኝ አዋርድ አይደለም። እና ከዛ በፊት ደግሞ አፍሪካን ቢዝነስ ሊደር ኦፍ ዘ ይር አግኝቼ ነበር። ከዛ ባንክ የራሱ ባንክ ኦፍ ዘ ይር ተብሎ አዋርድ ሆኖ ነበር የዛሬ ስንት አመት በፊት 2020 ላይ። የተለያዩ አዋርዶች እድለኛ ሆነን የሰራነውን ስራ ተግባራችን ሁሉ ታይቶ በጣም ጥሩ ሴሌብሬትድ ሆነናል ኦቨር ዘ ይርስ እና ምንም ኤክስፔክት አላረኩትም። ግን አንዳንድ ጊዜ ደግሞ የአንድ ድርጅት የአንድ ሰው ኤፈርት እና ተግባር ሲታይ አንዳንድ ጊዜ ደጋግሞ ይመጣል።
የ55 ዓመት ጎልማሳ የሆኑት አቶ አድማሱ ይልማ ትውልዳቸው አዲስ አበባ ነው። አባታቸው የውጭ ጉዳይ ሚኒስቴር ዲፕሎማት ስለነበሩም አሜሪካን ጨምሮ በተለያዩ ሀገራት ትምህርታቸውን የመከታተል እድል እንዳገኙም ይናገራሉ። ይህም አሁን ለመሸለም የበቁበትን ከባንክ ሙያ ጋር የተያያዘ ትምህርታቸውን እንዲከታተሉ አጋጣሚውን እንደፈጠረላቸው ይገልጻሉ። ከዚህ በፊት በአሜሪካና በፈረንሳይ በሚገኙ ባንኮች መስራታቸውን የሚናገሩት አቶ አድማሱ ለሽልማት ያበቃቸው ግን አሁን የሚመሩትን የፓን አፍሪካን ባንክን ውጤታማ ማድረግ በመቻላቸው መሆኑን ይናገራሉ።
አነስተኛ ባንክ ነበር መጀመሪያ ስንጀምር የዛሬ 12 ዓመት በፊት። አሴት ቤሱ 1 ቢሊዮን ዶላር ብቻ ነበር። ከዛ 10 ቢሊዮን ገባለን እና 10 እጥፍ አሳደግ ነው ኦቨር ዚስ ፒሪድ ኦፍ ታይም እና በጣም ጥሩ የሆነ ውጤት አሳይተናል ኦቨር ዘ ይርስ። ሼርሆልደር ቤሱ በጣም ተስፋፋልም። እኛ ስንጀምር ከማኔጅመንት ቲሜ ጋር ሆነን አብረን ስንጀምረው ይሄን ጉዞ ወደ 19 ሼርሆልደሮች ነበሩ። አብዛኞቹ መንግስት የመንግስት ድርጅቶች ነበሩ፣ የመንግስት ሚኒስትሪ ኦፍ ፋይናንስ ማለት እና ከዛ በኋላ ካፒታል ስትራክቸሩን ሪፎርም አድርገን የተለያየ ሴግመንቶች ፈጥረን አዳዲስ ሼርሆልደሮች አትራክት አድርገን ወደ 45 ሼርሆልደር ነው አሁን ያለን። እና ሁለተኛው ወርድ ያገኘ ነው ኤክስፓንሽን እና ኢኖቬሽን ከኢንስቲቱሽናል ግሩፕ አኳያ ሆኖ ነው። እና ይሄ ነው በአጭሩ።
ምናልባት ከሽልማቱ ተነስተን ሌላ ኢትዮጵያውያን በዚህ በኩል የተሸለሙ ያሉ አይመስለኝም እስካሁን ባለው ባየሁት እርስዎን ይመስለኛል ያገኘኝና፣ በኢትዮጵያ ባንክ ዘርፍ ላይ ተወዳዳሪነቱን አሳድጎ ለእንደዚህ አይነት ሽልማት የሚያበቃ ነው ወይ? የእርስዎ ሽልማት ምን ያክል ያነሳሳቸዋል ብሎ ያስባሉ?
የኛ ባንኪንግ ሴክተር በአጭር ጊዜ ውስጥ በጣም ኢቮልቭ እያደረገ መጥቷል። ባንኪንግ ሴክተራችን ለረጅም ጊዜ ዝግ የነበረ ሴክተር ነው። ለኢንተርናሽናል ፓርቲሲፔሽን ክፍት አይደለም። ያው ቀስ እያለ እየተከፈተ ነው። ፕላኑ ወጥቷል። ዝግጅቱ እየተንቀሳቀሰ ነው ያሉ፣ ግን ያው ጊዜ ጉዳይ ነው። ድሮ በንጉሱ ጊዜ ፕራይቬት ባንኮች ነበሩ። ያው መነሻችን ያን በዛን ጊዜ እኮ ሀገሩ በጣም ጥሩ መስመር ይዞ ነበር፣ አትሊስት በፋይናንሽል ሴክተሩ አኳያ። በኋላ ኦፍኮርስ ሬቮሉሽኑ መጣ፣ ናሽናላይዜሽን ተፈጠረ። አሁን ባለው ሁኔታ ግን ጥሩ ጥሩ መስመር ላይ ነው ያለ ነው። ጥሩ ጥሩ ባንኮች አሉ። አሁን በጣም አክቲቭ ነን፣ ኢትዮጵያ ውስጥ እንሰራለን። እኔ ባንክ መጀመሪያ ፖሊሲ ለውጡ ሲመጣና ሀገሩ ሲከፈት የግል ባንኮች ከኢንተርናሽናል ባንኮች ጋር መስራት ይችላሉ ሲባል እኛ ነው መጀመሪያ የገባ ነው እና ዳሽን ባንክ ጋር፣ አዋሽ ባንክ ጋር፣ አቢሲኒያ ባንክ ጋር፣ ህብረት ባንክ ጋር፣ ኮኦፐሬቲቭ ባንክ ኦሮሚያ ጋር፣ የተለያዩ ባንኮች ጋር ቆይተናል ስንሰራ እና ምንም ከባድ አልነበረም ለእኛ ለመግባት። ቢኮዝ ያው ጥሩ ጥሩ ኢትዮጵያውያንም አሉ ባንክ ውስጥ ሀገርንም በደንብ የሚያውቁት ሴክተርን የሚያውቁት እና ጀምረናል ስራ እና ቀረብ ብለን አይተናቸዋል። በጣም ጥሩ ጠንካራ ሆኑ የግል ባንኮች አሉ። ቴክኖሎጂው፣ ኮር ባንኪንግ ሲስተም፣ ብዙ ፕራክቲሳቸው፣ ሲስተማቸው ጥሩ ሆኖ ያገኘናቸው ባንኮች አሉ እና የጠቀስኳቸው ባንኮች አሉ። በተለይ አዋሽ እና እና ዳሽን ባንክ በጣም ጥሩ ክብር ያላቸው ባንኮች ናቸው። ሌሎችም በጣም እየመጡ ናቸው። አቡሲኒያ እና ህብረት እና ኮኦፕሬቲቭ ባንክ ቲየር ዋን ባንክስ የሚባሉ አሉ። ጥሩ መስመር ይዞ አሉት እና የጊዜ ጉዳይ ነው። ቀስ እያለ ያው ሬጁሌሽኑም የሀገሩን ፖሊሲ በጣም ሞደርናይዝ እየተደረገ መጥተዋል።
እርሳቸው የሚመሩት የፓን አፍሪካን ባንክ በአሁኑ ወቅት የሚሰራባቸው ሀገራት 25 መድረሳቸው የሚናገሩት አቶ አድማሱ በኢትዮጵያም ያላቸውን ተሳትፎ በማሳደግ የባንክ ዘርፍን ለውጭ ባንኮች ክፍት መሆኑን ተከትሎ የሚኖሩ እድሎችን ለመጠቀም ያላቸውን ተሳትፎ እያሳደጉ ስለመሆናቸው ይናገራሉ።
አዎ፣ እኛ አሁን ኢትዮጵያ ውስጥ በጣም አድገናል፣ አክቲቭ ናል። እኛ ባንክ ቲዲፒ ኢትዮጵያ ውስጥ ማንዴት አለን፣ እየሰራ ያለ ነው። በአመት ኦልሞስት እስከ $1 ቢሊዮን እናስገባለን ኢትዮጵያ ውስጥ በንግድ አኳያ፣ ትሬድ ፋይናንስ ነው የሚባለው በባንኪንግ ሲስተሙ ላይ በየርስ ባለፈው 5-10 ውስጥ የተለያዩ ፕሮጀክቶችን ፋይናንስ አድርገናል። ሲሚንቶ ፋብሪካ፣ ስቲል ፋብሪካ፣ የሆቴሎች፣ የተለያዩ ድርጅቶች ሪል ስቴቶችን ፋይናንስ አድርገናል። ስለዚህ አውረድ ኢትዮጵያ ውስጥ አክቲቭ ናል። እኛ ኢትዮጵያ ሜቢ ከ20 ሀገር ውስጥ ቶፕ 2 ቶፕ 3 ውስጥ ሊሆን ይችላል። በጣም አክቲቭ ነው ባንኩ እና ጥሩ ሰርተናል። ኢትዮጵያ ውስጥ ባለፈው 5 ውስጥ በጣም ሀይለኛ የሆነ እንቅስቃሴ ያለን ሀገሩ ላይ እና ሰክሰስፉል የሆነ ኦፕሬሽን ያለን። ብቻችን ሆነን አይደለም የምንሰራው፣ ብዙ ፓርትነሮች አሉ ከኛ የሚሰሩ። ከሞሪሸስ ባንኮች ጋር ሆነን፣ ከእንግሊዝ ባንኮች ጋር ሆነን፣ ከአረብ ባንኮች ጋር ሆነን፣ ከአፍሪካ ባንኮች ሌላ ዌስት አፍሪካ ያሉት ከኛ ጋር አብሮ በጋራ ሆኖ እየሰሩ ነው ያሉት እና ጥሩ የሆነ ኤክስፒሪየንስ ይዘናል ለጊዜው እና መንገዱን በደንብ ከፋፍተነዋል። ፓርትነሮቻችንም በእኛ በኩል የኢትዮጵያንም ኤክስፒሪየንስ እያገኙ ነው እና አፐታይታቸውም ከፍ ከፍ እያለ ነው። ኦፍኮርስ ብዙ የውጭ ምንዛሬ እጥረት አለ፣ እሱ ኮንስትሬንት ነው። ግን እኛ ደግሞ በጣም ሴሌክቲቭሊ ነው ኢትዮጵያ ውስጥ ኢንተርቪው የምናደርገው። የውጭ ምንዛሬ ማምጣት የሚችል ወይንም ቁልፍ የሆነ ሃይ ፕራዮሪቲ ኢምፖርቶች፣ መድኃኒት፣ መዳበሪያ፣ ነዳጅ እንዲህ እንዲህ አይነት ነገሮች ነው እኛ ኮፋይናንስ የምናደርገው እና የኢትዮጵያ ንግድ ባንክም በጣም ትልቅ ፓርትነራችን ናቸው እና ጥሩ እንቅስቃሴ አለን እና ወደፊት ያው ይህንን አቅጣጫ ይህንን ሞሜንተም ይዘን ነው ማድረግ የምንፈልገው።
በናይሮቢ የተካሄደው የአፍሪካ ልማት ባንክ ዓመታዊ ጉባኤ በሀገሪቱ ያሉ የባንክ ዘርፎችን ለማሳደግ ያለመ ሽልማቶችን ከመስጠት ባሻገር አባል ሀገራቱ ያለባቸውን የብድር ዕዳዎች ማቃለል ስለሚቻሉባቸው የመፍትሄ ሀሳቦች ላይም የተመከረበት ነው። ኢትዮጵያን በመወከል በጉባኤው የታደሙት የገንዘብ ሚኒስትሩ አህመድ ሽዴ የአፍሪካ ሀገራት የብድር አወሳሰድና አስተዳደር ከአጭር ጊዜ ብድር ይልቅ የረጅም ጊዜ ኢኮኖሚያዊ ግብን ማሳካት የሚያስችል ቀጣይነት ያለው ብድር ላይ ማተኮርን እንደ መፍትሄ ማመላከታቸውም ተጠቁሟል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
በአፍሪካ ልማት ባንክ ዓመታዊ ጉባኤ ላይ የአፍሪካ ምርጥ የባንክ ባለሙያ ተብለው ከተሸለሙት አቶ አድማሱ ይልማ ታደሰ ጋር ያደረግነውን ቆይታን የተከታተላችሁት። አድማጮች፣ የተለያዩ ማህበራዊና ኢኮኖሚያዊ ጉዳዮችን የዳሰስንበት የምሽቱ መስታወት መሰናዷችን ይህን ይመስል ነበር።
ፕሮግራማችን ከማጠናቀቃችን በፊት ግን ከቀናት በፊት ለአድማጮች ጆሮ የደረሰውን የዘሩባቤል ሞላን ሁሌ ሁሌ ሙዚቃን እንጋብዝ። Ooh. አድማጮች፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍላችሁ የቆየው የእሁድ ምሽት የመስታወት መሰናዳችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናገዳችሁ ያመሸነው እኔም አስማማዬ ነውና
እኔ ስመኝሽ የቆየ ነበርኩ። አብራችሁን ስለነበራችሁ እናመሰግናለን። ሰላም፣ በደህና አደሩ። Thank you.